የርዕሰ ሊቃነ ጳጳሳት ሳምንታዊ የዕለት ሮብ አጠቃላይ ትምህርተ ክርስቶስ። ቅዱስ አባታችን ርዕሰ ሊቃነ ጳጳሳት ፍራንቼስኮስ ዛሬ ሮብ ረፋድ ላይ በቅዱስ ጴጥሮስ አደባባይ በብዙ ሺህ ለሚቆጠሩ ምእመናንና ነጋዴያን ስለ ቅዱሳት ምስጢራት የጀመሩትን ትምህርተ ክርስቶስ በመቀጠል ስለ ምስጢረ ንስሐ ይህንን ትምህርት አቅርበዋል።
ካሪ ፍራቴሊ ሶሬሌ ቦንጆርኖ አትራቨርሶ ኢሳክራሜንቲ ደለኢኒሲያሲዮኔ ክርስቲያና il battesimo, la confirmazione, l'eucaristia, l'uomo riceve la vita nuova in Cristo.
ውድወንድሞችና እህቶች እንደምን አደራችሁ? በክርስትና መባቻ ምስጢራት ጥምቀት፣ ሜሮንና ቅዱስ ቁርባን አማካኝነት የሰው ልጅ በክርስቶስ አዲስ ህይወት ያገኛል። ይህንን ህይወት ይዘን እንደምንጓዝ ሁላችን እናውቃለን። ነገር ግን ቅዱስ ጳውሎስ እንደሚለው ይህን ክብር ነገር እንደ ሸክላ ዕቃ ሆነን ይዘነዋል። በኃጢአት ምክንያትም ገና ለፈተና ለስቃይና ለሞት የተጋለጥን ነው። ይሰውረን እንጂ ይህንን አዲስ ህይወት እስከ መጥፋትም ልንፈተን እንችላለን። ስለዚህም ነው ጌታችን መድኃኒታችን ኢየሱስ ክርስቶስ ቤተ ክርስቲያኑ ለወገኖቹ ሳይቀር የደህንነት ሥራን ለመቀጠል የወሰነው። በተለይ ደግሞ የመፈወስ ምስጢራት በማለት የሚታወቁትን ምስጢረ ንስሐንና ምስጢረ ቀንዲልን ለማስተዳደር ሥልጣን የሰጣት ለዚህ ነው።
ሰክራሜንቶ ደ ላ ሬኮንጂሊያሲዮን un sacramento di guarigione. Quando io vado a confessarmi è per guarirmi, guarirmi l'anima, guarirmi il cuore di qualcosa che ho fatto che non sta bene.
ምስጢረ ንስሐ የመፈወስ ምስጢር ነው። ልንናዘዝ በምንሄድበት ጊዜ ልፈወስ፣ ነፍሴን ለመፈወስ፣ ልቤን ካደረግሁት ጥፋት ለመዳን ነው የሚሄደው። ይህንን በበለጠ የሚገልጠው በወንጌል የምናገኘው ቋሚ ምሳሌ የለምጻሙ ስርየት ኃጢአትና መፈወስ ነው። ለምጻሙን ኢየሱስ ክርስቶስ መጀመሪያ ኃጢአትህ ይቅር ተብሎልሃል ሲለው በኋላም ተነስና አልጋህን ይዘህ ሂድ አለው። በዚህ ኢየሱስ የነፍስና የሥጋ ፈዋሽና ሐኪም መሆኑን ይገልጣል። ወንጌለ ማርቆስ ምዕራፍ 2፣ ወንጌለ ማቴዎስ ምዕራፍ 9 እንዲሁም ወንጌለ ሉቃስ ምዕራፍ 5 መመልከት ይቻላል። ምስጢረ ኑዛዜ ብለን የምንጠራው የንስሐና የእርቅ ምስጢር በቀጥታ ከምስጢረ ፋሲካ ይመንጫል። ከትንሣኤ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ሐዋርያት በጽርሐ ጽዮን በዝግ ቤት ሳሉ ሰላም ለእናንተ ይሁን ብሎ ሰላምታ ካቀረበላቸው በኋላ በራሳቸው ላይ እፍ ብሎ መንፈስ ቅዱስ ተቀበሉ፣ እናንተ ኃጢአቶቻችሁን ይቅር ያላችሁት ሁሉ ኃጢአታቸው ይቅር ይባልላቸዋል፣ ዮሐንስ ወንጌል ምዕራፍ 20 ቁጥር 21 በማለት ሥልጣን ሰጣቸው። ይህ የቅዱስ መጽሐፍ ክፍል በዚህ ምስጢር የተያያዘውን ጥልቅ ሥራ ይገልጥልናል። ከሁሉ አስቀድመን ማወቅ ያለብን የኃጢአት ይቅርታ እኛ ልንሰጠው የምንችል ነገር አይደለም። ለምሳሌ ያህል እኔ ኃጢአትህን ይቅር እልሃለሁ ለማለት አልችልም። የኃጢአት ይቅርታ ሌላ ነገር ነው የሚጠይቀው። ስለሆነም በምስጢረ ንስሐ ከጌታ ኢየሱስ የኃጢአት ይቅርታ እንጠይቃለን። የኃጢአት ይቅርታ የሥራችን ውጤት አይደለም፣ ነገር ግን ጸጋ ነው። የመንፈስ ቅዱስ ስጦታ ሆኖ በመስቀል ላይ ተሰቅሎ የሞተና ከሙታን ተለይቶ ከተነሳ ክርስቶስ ልብ የሚፈልቅ የምሕረትና የጸጋ መታጠብ ነው። ሌላ ነገር ደግሞ በጌታ ኢየሱስ ከእግዚአብሔር አባታችንና ከጓደኞቻችን ካልታረቅን በስተቀር እውነተኛ ሰላም በልባችን ሊኖረን እንደማይችል ያረጋግጥልናል። ይህንን ነገር በብዙ ሐዘንና በከባድ የመጨነቅ ስሜት ወደ ምስጢረ ንስሐ ሂደን ይቅርታ አግኝተን በምንመለስበት ጊዜ ሁላችን አጣጥመነዋል። የኢየሱስ ይቅርታን ካጣጣምን በኋላ በልባችን ውስጥ ሰላም ይሰማናል። በዚሁ ኢየሱስ ብቻ ሊሰጠን በሚችለው ሰላም ነፍሳችን ጥሩ ይሰማታል። የዚህ ምስጢር ሥርዓት በመጀመሪያ ለሁሉም ሕዝበ ክርስቲያን ግልጥ በሆነ ሕዝባዊ መንገድ ይደረግ ነበር። ቀስ በቀስ ግን ዛሬ በምንመለከተው ግላዊና ምስጢራዊ በሆነ መንገድ ሊደረግ ጀመር። ይህ ግን የቤተ ክርስቲያን ምስጢር መሆኑንና በቤተ ክርስቲያን እንደሚደረግ መዘንጋት የለብንም። ስለሆነም በእግዚአብሔር ፍቅር ልቦቻችን የሚያሳድስና ሁላችንንም ወንድማሞች በማድረግ በኢየሱስ ክርስቶስ አንድ የሚያደርገን መንፈስ ቅዱስ በክርስቲያናዊ ማኅበር አማካኝነት ነው የሚኖረውና የሚሠራው። እየውላችሁ ለምን በግላችን በሐሳባችንና በልባችን ብቻ ጌታን ይቅርታ በመጠየቅ ንስሐ መግባት የማንችልበት ምክንያትም ይህ ነው። በትሕትናና በእምነት ኃጢአቶቻችንን ለቤተ ክርስቲያን መናዘዝ ያስፈልገናል። አንድ ካህን ምስጢረ ንዛዜ ሲሰጥ እግዚአብሔርን ብቻ አይደለም የሚወክለው፣ ነገር ግን የእያንዳንዱ አባልዋ ደካማነት የምታውቁና ንስሐውን በርኅራኄ የምትቀበለው መላው ቤተ ክርስቲያንን ይወክላል። በዚህም ልጅዋን ከእግዚአብሔር ጋር በማስታረቅ በመካከልዋ ተቀብላው ለለውጥ ጉዞ እንዲሁም ሰብአዊና ክርስቲያናዊ ብስለት እንዲያገኝ ትሸኘዋለች። ምናልባት አንዳንድ እኔ በቀጥታ ለእግዚአብሔር እናዘዛለሁኝ እንጂ ሌላ ያስፈልገኝም ለማለት ይችላሉ። እርግጥ ነው እግዚአብሔርን ማረኝ ለማለትና ኃጢአትን መንገር ይቻላል። ነገር ግን ኃጢአቶቻችን እግዚአብሔርን ብቻ አይደለም የሚያሳዝኑ፣ ወንድሞቻችንና እህቶቻችን በአጠቃላይ ቤተ ክርስቲያንም የሚያሳዝኑ ናቸው። ስለዚህ ቤተ ክርስቲያንና ወንድሞቻችንን በካህን ፊት ይቅርታ መጠየቅ አለብን። ምናልባት አዎ አባ እውነት ነው፣ ሆኖም ግን ሀፍረት ይሰማኛል ልትሉ ትችላላችሁ። እኔ ደግሞ ሀፍረት ሲሰማን ጥሩ ነገር ነው። ትንሽ ሀፍረት ሲሰማን ወይንም ሲኖረን ጤንነት ነው። ምክንያቱም አንድ ሰው ሀፍረተ ቢስ ከሆነ ያሳዝናል። ሀፍረት ጥሩ ነገር ነው ያልኩበት ምክንያት ሀፍረት የሚሰማን ከሆነ ትሕትና ሊኖረን ይችላል። ካህኑም የዚህ አይነት ኑዛዜን በፍቅርና በርኅራኄ ይቀበለዋል፣ በእግዚአብሔር ስምም ምሕረት ያስገኝለታል። በሰብአዊ አመለካከትም ቢሆን በልብህ ያመቀኸውን ነገር ለማውጣት ከወንድማሞች ጋር መናገር እንደሚያስፈልገው በኑዛዜም ለካህኑ እነኚህ ነገሮች በልቤ ይከብዱኛል ብሎ መናገር ጥሩ ነው። እንዲህ በማድረግም በእግዚአብሔር ፊት ከቤተ ክርስቲያንና ከወንድሞቻችን ጋር እንታረቃለን። ንስሐ መግባትን፣ ኑዛዜን አትፍሩት። ምናልባት ለመናዘዝ ሰልፍ ይዞ ሲጠባበቅ ይህ ስሜት ሁሉ ማለት ሀፍረትም ሳይቀር ሊሰማው ይችላል። ነገር ግን ተናድዞ በሚመለስበት ጊዜ ነጻነት አግኝቶ ምሕረት በማግኘቱ ታላቅነትና ፍስሐ እንደሚሰማው አረጋግጥላችኋለሁኝ። የምስጢረ ኑዛዜ መልካም ነገርም ይህ ነው። አሁን አንድ ጥያቄ ልጠይቃችሁ እወዳለሁ፣ ነገር ግን መልሱ በልባችሁ ይሁን።
ኳንዶ ስታታ ላ ኡልቲማ ቮልታ ኪ ቲ ሳይ ኮንፌሳቶ e ti sei confessata, ognuno pensi, due giorni, due settimane, due anni, 20 anni, 40 anni, ma ognuno faccia il conto, ma ognuno si dica, quando è stata l'ultima volta che io mi sono confessato?
Ma c'è la scelta di Nazis che Batkan, ma c'è no, io ando a sentire. ሁለት ቀኖች፣ ሁለት ሳምንታት፣ ሁለት ዓመታት፣ 20 ዓመታት፣ 40 ዓመታት፣ እያንዳንዳችሁ እሰቡ እና መጨረሻ የተናዘዝኩት መቼ ይሆን ብላችሁ ገዛ ራሳችሁን ጠይቁ። ብዙ ጊዜ ያሳለፋችሁ እንደሆነ አሁኑኑ ጊዜ ሳታባክኑ ወደ ካህን ሂዱ። አይዞአችሁ፣ ካህኑም ትንሽ ርኅራኄ ይኖረው ይሆናል። ኢየሱስስ እሱማ ከካህኑ ይበልጥ ርኅሩኅ ስለሆነ ኢየሱስ በታላቅ ክፍል ይቀበላችኋል። ብርታት ይኑራችሁ። ወደ ኑዛዜ ገስግሱ። ምስጢረ ንስሐ ለቤተ ክርስቲያን በአደራ የተሰጠ እውነተኛ ታላቅ መዝገብ ነው። አብዛኛው ጊዜ ግን ይህንን በመዘንጋት እንረሰዋለን። አንዳንዴ በሐኬት ሲሆን፣ አንዳንዴ ደግሞ ስለሚያሳፍርን ሊሆን ይችላል። ሆኖም ግን ከሁሉ የባሰው ባለንበት ዘመን የኀጢአት ስሜት እጅግ ዝቅ ብለዋል። በግል ደረጃም ይሁን በማኅበረሰብ ደረጃ የኀጢአት ክብደትና ሊያስከትለው የሚችለው ጥፋት የተዘነጋ ይመስላል። የባሰውኑ ደግሞ በስተ ስሩ የእግዚአብሔር ስሜት የሌለህ መሆን ነው። እያንዳንዳችን ገዛ ራሳችንን ማዕከል በማድረግ ሁሉን ለእኛ አገልግሎት፣ ለእኛ በሚመቸን መንገድ፣ ለማንም ተጠያቂ ሳንሆን ለመኖር እንሞክራለን። ነገር ግን ልባችንን ለእግዚአብሔርና ለጓደኞች የዘጋነው እንደሆነ ሕሊናችን ይጨልማል። ሕይወታችን እንዲያው ዝም ብሎ እንዲጓዝ ይተወዋል። መጥፎ ነገርና እርሱ የሚያስከትለው ስቃይን እንኳ አንመለከትም። ስለ እርሱም ለማሰብ አንሻም።
cari amici, celebrare il sacramento della riconciliazione significa essere avvolti in un abbraccio caloroso, e l'abbraccio della infinita misericordia del padre.
ውዶቼ ወደ ምስጢረ ንስሐ መሄድና ኃጢአትን መናዘዝ ማለት የእግዚአብሔር አባታችን ወደር የለሽ ምሕረት በማግኘት በጋለ መንፈስ በእርሱ መታቀፍ ነው። በወንጌል ያለውን እጅግ ደስ የሚያሰኝና የሚያጽናና የጠፋ ልጅ ምሳሌን እናስታውስ። ልጁ በውርስ የሚገባውን ገንዘብ ይዞ የአባቱን ቤት ጥሎ ከሄደና ሁሉን አጥፍቶ ከጨነቀው በኋላ ወደ አባቱ ቤት ለመመለስ ይወስናል። እንደ ልጅ ሳይሆን እንደ ባሪያ ሊሆን ይወስናል። በልቡ ውስጥ ብዙ በደል ይሰማው ነበር፣ ብዙ ሀፍረትም። አስደናቂውና አስገራሚው ነገር ግን ገና ልጁ በሩቅ ሲመጣ ያየው አባቱ አላናገረውም፣ አቀፈው፣ ሳመው፣ እንዲሁም ታላቅ ድግስ እንዲደረግ አዘዘ። ልክ እንዲሁ ሁሌ በምናዘዝበት ጊዜ እግዚአብሔር ያቅፈናል፣ ድግስም ያደርጋል። በዚሁ ጎዳና እንመላለስ። እግዚአብሔር ይባርካችሁ። እንደገና ወደ እርሱ በመመለሳችሁ የሚገኘውን ደስታ ይስጣችሁ። ፍቅሩ እንደገና እንዲወልደን ከእርሱ ጋር እንዲሁም ከገዛ ራሳችንና ከወንድሞቻችን ጋር እንድንታረቅ ያድርገን። እግዚአብሔር ይስጥልን ሲሉ ትምርታቸውን ደምድመዋል።
አለልኛ አባቴ አለ Yeah.